የፌደራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በሽብር ወንጀል ተጠርጥረው ክስ ተመስርቶባቸው የነበሩትን ጦማሪያን ወይም የድረገጽ አምደኞች ከሁለተኛው ተከሳሽ በስተቀር ሁሉንም በነጻ አሰናብቷል። ከእስር እንዲፈቱም ትዕዛዝ ሰጥቷል። በዋስትና ጥያቄ ላይ ብይን ለመስጠትም ቀጠሮ ቆርጦላቸዋል። የአዲስ አበባው ዘጋቢያችን መለስካቸው አመሀ ከተፈቱት የተወሰኑ ቤተሰቦችንና ጠበቃቸውን አነጋግሮ የላከው ዘገባ ቀጥሎ ይቀርባል።
ረፋዱ ላይ የተሰየመው የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ከሳሽ ተከሳሽ መቅረባቸውን አረጋግጦ ለስድስተኛ ጊዜ በቀጠሮ ሲንከባለል የነበረውን ብይን ማንበብ ጀመረ። በመጀመሪያ የአቃቢ ሕግን ክሶች በጠቅላላና በእያንዳንዱ ተጠርጣሪ ላይ የቀረበውን ክስ በአጭሩ አቅርቧል። ከዚያም አቃቢ ሕግ ካቀረበው ክስ አኳያ ያስረዱልኛል ብሎ የዘረዘራቸውን የሰው የሰነድና የድምፅ ከምስል ማስረጃዎችን በመተንተንና በመመዘን አቃቢ ሕግ እንደ ክሱ አቀራረብ ተጠርጣሪዎቹ ፈጽመዋል ያለውን የወንጀል ተግባር ማድረጋቸውን ማስረጃዎቹ ሁሉ አያስረዱም ሲል ተከሳሾቹ መከላከል ሳያስፈልጋቸው በነጻ እንዲሰናበቱ በአንድ ድምፅ መወሰኑን አትቷል። ሁለተኛውን ተከሳሽ ማለትም በፈቃዱ ኃይሉን በተመለከተ ግን ከጸረ ሽብሩ አዋጅ ውጪ በመደበኛው የወንጀል ሕግ ድንጋጌ እንዲከላከል ወስኗል። ከተከሳሽ ጠበቆች አንዱ አቶ አማ መኮንን ይህንን አብራርተዋል።
በፈቃዱ ኃይሉ ለፖሊስ ሰጠ የተባለውን የእምነት ቃል ወይም የተከሳሽነት ቃል በዋናነት መሰረት በማድረግ ተከሳሹ በአገር ውስጥ በግብጽ አገር የታየው አይነት ህዝባዊ አመፅ እንዲነሳሳ በጽሁፍ ለመቀስቀሱ አምኗል። አንዳንድ የተያዙ ጽሁፎችም ይሄን ያሳያሉ በሚል ከጸረ ሽብር አዋጁ ውጭ ወደ መደበኛው የወንጀለኛ መቅጫ ወይም ወንጀል ህግ አንቀጽ 257 ቀይሮ በዚህ መከላከያውን እንዲያቀርብ አዟል።
በዚህም መሰረት በሌለችበት ጉዳዩ ሲታይ የነበረችውን ሶሊያና ሽመልስን ጨምሮ ናትናኤል ፈለቀ፣ አጥናፉ ብርሃኔና አቤል ዋበላን ፍርድ ቤቱ በነጻ አሰናብቷቸዋል። በነጻ የተሰናበቱትና በእስር የሚገኙትም ዛሬውኑ እንዲፈቱ ፍርድ ቤቱ ትዕዛዝ ሰጥቷል። ሁለተኛው ተከሳሽ በፈቃዱ ኃይሉ የተከሰሰበት ወንጀል ዋስትና የሚያሳጣው አለመሆኑንና ለአንድ ዓመት ከስድስት ወር ያህል በእስር መቆየቱንም አስታውሰው አቅሙን ያገናዘበ ዋስ አስይዞ ጉዳዩን በውጭ ሆኖ እንዲከታተል ጠበቆች ፍርድ ቤቱን ጠይቀዋል። አቃቢ ሕግ በበኩሉ ተጠርጣሪው ከእስር ቤት ቢወጣ አሁንም ሕዝብን ለአመፅ የሚያነሳሳ ጽሑፍ ከመጻፍ እንደማይቆጠብ እንደሚያምን፣ ስለዚህም የዋስትናውን ጥያቄ እንደሚቃወም ለፍርድ ቤቱ ገልጿል። ፍርድ ቤቱም የግራ ቀኙን ክርክር ከሰማ በኋላ ብይን ለመስጠት ለረቡዕ ጥቅምት 10 ቀን ቀጠሮ ቆርጧል። ችሎቱ እንደተጠናቀቀ ያገኘኋቸው በነጻ ከተሰናበቱት ተጠርጣሪዎች ወላጆች መካከል የናትናኤል ፈለቀን አባት አቶ ፈለቀ አበራን ምን እንደተሰማቸው ጠይቄያቸው ነበር።
በእውነቱ በዛሬው ቀን እኔ እንደገና እንደተወለድኩ ነው የምቆጥረው። በጣም ነው ደስ ያለኝ። ምክንያቱም ሀቁ ወጥቷል፣ ዳኞቹም ተናግረውታል። ልጄ እስከ ዛሬ እኔ በምንም አይነት ወንጀል አይቼው አላቅም። የማከብረው የምወደው ልጅ ነው፣ የምኮራበት ልጅ ነው በእውነት። ግን አንድ አመት ከስድስት ወር ገደማ ሲታሰርብኝ ያየሁት ስቃይና በደል በጣም በህይወቴ መፈጠሬን ነው ያስጠላኝ። ይሄ ብቻ ነው፣ ሌላ ምንም የምለው ነገር የለኝም። እና ዛሬ እጥፍ ድርብ ደስታ ነው ያገኘሁት።
የአቤል ዋበላን አባት አቶ ዋበላ ሶጌቦንም አናግሬያቸዋለሁ።
በጣም ነው ደስ ይለኝ፣ በጣም ነው ደስ ይለኝ። ለዘመድ አዝማድ፣ ለሁሉ ለእኔ አይደል፣ ለአገር የኔ ድሃ አባት ከኔ ተፈርጥሮ እዚህ ደረጃ ደርሶ ተማግቶም ወይም ተከስቶም ለዚህ መብቃቱ በነጻ መውጣቱ በጣም ነው ደስ ይለኝ። ለኢትዮጵያ ሕዝብ ለሁሉም ደስታ ይሰማው።
እንደው ለመሆኑ ልጆች መጀመሪያ ሲታሰር በዚህ ተጠርጥሮ በሽብርተኝነት ተጠርጥሮ ሲታሰር እርሱ እንደው አልጠረጠሩም? ምናልባት ይሄ ልጅ አጥፍቶ ይሆናል አሉ።
እኔ ምንድን ከየት ወጣ ከየት ገባ ነው። ጠንካራ መልስ እንኳን አይሰጠኝም። ምንም ለመብላት እንኳን ተገዶ ነው የሚበላ፣ መጽሐፍ ነው የሚያነበው። እኔ ሲገባ አክብሮን ዜና ነው የኢትዮጵያ ሬዲዮ እንዲከፈት ዘፈን የሚባል ነገር እንኳን አያውቅም። ጫት የሚባል ሱስ የለውም። ምሱ ባልደረቦች ይዛ ሌቦች ወይም በአሁኑ ዛራት ምን እንኳን ትምህርት ያልጨረሰዋል። እንዴት እኔ እናታቸውን አጥቼ እነሱን ካርታርታ ኑሮ ሆኜ አሳደግኩት። እዚህ መግባቱ ደግሞ በጣም ባይሰራም መግባቱ እኔን አልጠበቀም በሚል በጣም ተበሳጭቼ ነበር። ዞሮ ዞሮ ምናልባት ሁኔታው ቦታ አይሴትምና ሰላም ነው፣ ሰላም ይሰማኛል።
አቶ አማሃ መኮንን ዛሬ የተሰጠው ብያኔ ሀሳብን ከመግለጽ መብት አጠቃቀም ጋር ከሚነሱ ችግሮች አኳያ መልካም አርያ ሊሆን የሚችል ነው ብለውታል።
አዎ፣ በእኔ በኩል ፍርድ ቤቱ በሚገባ ማስረጃውን መዝኖታል የሚል እምነት አለኝ። ምናልባትም ለዚህ ጉዳይ ብቻ ሳይሆን በተለይ ሀሳብን ከመግለጽ ነጻነት መብት አጠቃቀም ጋር ወደፊት ለሚነሱም ጥያቄዎች እንደ ፕሬሲደንስ ወይም ጥሩ መልስ ሊሆኑ የሚችሉ ትንታኔዎችን ነው ፍርድ ቤቱ ያስቀመጠውና በእኔ በኩል ፍርድ ቤቱ በሚገባ የሚያስመሰግን ስራ ሰርቷል ብዬ ነው የማስበው።
ይህ ዘገባ እስከተጠናቀቀበት 11 ሰዓት ተኩል ድረስ በእስር የሚገኙት ናትናኤል ፈለቀ፣ አጥናፉ ብርሃኔና አቤሉ አበላ በፍርድ ቤቱ ትዕዛዝ መሰረት እንዳልተፈቱ፣ ትዕዛዙ ግን ለወህኒ ቤቱ አስተዳደር መድረሱን ጠበቃው አቶ አማሃ መኮንን ለቪኦኤ በስልክ ገልጸዋል። ከዚህ ቀደም በእናቱ ሀብታሙ አያሌው የተፈጸመው ሕገ ወጥ እስር ነው ያሉትንም ዛሬ እንዲፈቱ ትዕዛዝ በተሰጠላቸው በእነ ናትናኤል ፈለቀ ሊፈጸም ይችላል የሚል ስጋት እንዳላቸውም ተናግረዋል። ከዓመት ከስድስት ወር በፊት አቃቢ ሕግ በሽብር ድርጊት ክስ የመሠረተባቸው 10 ጦማሪያንና ጋዜጠኞች እንደነበሩ ይታወሳል። ከጥቂት ወራት በፊት የአምስቱ ተጠርጣሪዎች ክስ በፍትህ ሚኒስቴር ትዕዛዝ ተቋርጦ መፈታታቸውም አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።